ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ የካቲት 23 2014 ዓ.ም ዝግጅታችን ጀመረ።
ምዕራባውያንና ኔቶ ምላሽ ይሰጣሉ ብለው አላሰቡም።
እዚህ ቤታችን ውስጥም
በዚህ ምክር ቤት በዚህ አገር ሊከፋፍሉን የሚችሉ መስሏቸው ነበር።
የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በአትላንታው ምሽት ስቴት ኦፍ ዘ ዩኒየን በመባል የሚታወቀውን ብሔራዊ ንግግራቸውን በምክር ቤት ባደረጉበት ወቅት ካሰሙት ንግግር የተቀነጨበውን ነው ያስደመጥናችሁ። ሙሉ ዝግጅት በአብይ ርዕስ ይቀርባል። ኢትዮጵያውያን 126ኛውን የአድዋ በዓል በአዲስ አበባ ከተማ በዳግማዊ ምኒልክ አደባባይ ዛሬ አከበሩ።
አድዋ ምናልባት ሰዎች ጣሊያን ብቻ ይላሉ። ጣሊያን ብቻ አይደለም፣ ሀያላን ነን ያሉትን ያስጎነበሰ አድዋ ነው። ከዚህ በላይ ጸጋ የለም።
ከዝግጅቱ ላይ ከተቀነጨበ ድምፅ ነው ያሰማናችሁ። ሙሉ ከዜና በኋላ በሚኖረን ዝግጅት ይቀርባል። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። በምስልና ቅንብር ደግሞ ሲሳይ አሸናፊና ግርማ ደገፋው አብረውን ያመሻሉ። የዌብና ማህበራዊ ፕሮዲውሰራችን አበባየው ገበያው ነች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የሰላምታ እያቀረብኩ አብረናችሁ እስከ አራት ሰዓት ድረስ እናመሻለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም ደግሞ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ዋና ዋና የዓለም ዜና እንውሰዳችሁ።
እንደምን አምሽታችኋል አድማጮች። ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ዩናይትድ ስቴትስ ለሱዳን ጊዜያዊ የጥገኝነት ከለላ መስጠቷና ከዚህ ቀደም ለደቡብ ሱዳን ተሰጥቶ የነበረውን ከለላ ማራዘሟን የሀገር ውስጥ የደህንነት መስሪያ ቤት ዛሬ አስታወቀ። ስመኝሽ የቆየ በዚህ ዙሪያ ዝርዝር አላት።
የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስትር አሌሃንድሮ ማዮርካስ ዛሬ ባወጡት መግለጫ ሀገራቸው ለሱዳን አዲስ ጊዜያዊ የጥገኝነት ከለላ መስጠቷንና ከዚህ ቀደም ለደቡብ ሱዳን ተሰጥቶ የነበረውን ከለላም ለ18 ወራት ማራዘሟን አስታውቀዋል። ሚኒስትሩ በመግለጫቸው ሱዳን በአሁኑ ወቅት በፖለቲካ አለመረጋጋትና ግጭት ውስጥ መሆኗን፣ በተመሳሳይ በደቡብ ሱዳን የሚካሄደው የትጥቅ ትግል በሚሊዮን የሚቆጠሩ ነዋሪዎችን ማፈናቀሉን ጠቅሰው ዩናይትድ ስቴትስ ሁኔታዎቹን ከግምት ውስጥ በማስገባት ሁኔታዎች እስኪሻሻሉ ለሱዳንና ለደቡብ ሱዳን ዜጎች የጊዜያዊ ከለላ ለመስጠት መወሰኗን ገልጸዋል። መግለጫው በቅርቡ በሱዳን ወታደራዊ ኃይሉ በመፈንቅለ መንግስት ስልጣን ከተቆጣጠረ ወዲህ በሀገሪቱ ሁከት መንሰራፋቱንና በንጹሃን ዜጎች ላይ የሰብአዊ መብት ጥሰት እየደረሰ መሆኑን የገለጸ ሲሆን ግጭቱ በሀገሪቱ እየደረሰ ካለው ያልተለመደ የጎርፍ አደጋ፣ የምግብና የንጹህ ውሃ እጥረት እንዲሁም በዳርፉር ጥቁር አባይና ደቡብ ኮርዶፋን ማህበረሰብ መካከል ያለው ግጭት ያስከተለው መፈናቀል ሰብአዊ ቀውሱን እንዳባባሰው አስታውቋል። በተጨማሪም በደቡብ ሱዳን በቀጠለው የትጥቅ ትግል ዜጎች ከመንግስትና ከታጣቂዎች ጥቃት እንደሚደርስባቸው እንዲሁም የትጥቅ ትግሉ በተለይ ሴቶችና ልጃገረዶችን ጨምሮ እጅግ ብዙ ሰዎችን ማፈናቀሉን መግለጫው የጠቀሰ ሲሆን በሀገሪቱ ያጋጠመው የጎርፍ አደጋ ሀገሪቱ እንደ አውሮፓውያን አቆጣጠር በ2011 ነጻነቷን ካገኘች ወዲህ ታይቶ የማያውቅ የምግብ ቀውስ እንዳስከተለም ገልጿል። እነዚህ ሁኔታዎች ሰዎች ወደ ሀገራቸው በሰላም እንዳይመለሱ በማድረጉም ዩናይትድ ስቴትስ ቀደም ሲል ለደቡብ ሱዳን ዜጎች ሰጥታው የነበረው ጊዜያዊ ከለላ ለ18 ወራት እንዲራዘም መደረጉን ማዮርካስ ገልጸዋል።
ቡርኪና ፋሶ እንደ አውሮፓውያን አቆጣጠር በ2025 ዓ.ም በሀገሪቱ በምርጫ ወደ ስልጣን የሚመጣ መንግስት እንደሚኖር ቻርተር ካጸደቀች በኋላ በዛሬው ዕለት የወታደራዊ አገዛዙ ቁልፍ ሰው የሆኑትን ፖል ሄነሪ ባውዳንጎ ዳሚባ የሀገሪቱ ፕሬዝዳንት በመሆን ቃለ መሐላ ፈጽመዋል። ሉቴኔት ኮሎኔል ዳሚባ 41 ዓመታቸው ሲሆን በሀገሪቱ የተካሄደውን መፈንቅለ መንግስት በመምራት እንደ አውሮፓውያን አቆጣጠር በጥር 24 ዓመተ ምህረት ስልጣን ላይ ሊወጡ ችለዋል። ፕሬዝዳንት ጆ ባይደን ትላንት ማምሻውን በሀገራቸው አጠቃላይ ሁኔታ ላይ መግለጫና ንግግር ያደረጉ ሲሆን ፑቲን ጦርነቱን በተሳሳተ ሁኔታ አስልቶታል ብለዋል። ፕሬዝዳንቱ ንግግር ባሰሙበት ሰዓት ላይ አንዳንድ የኮንግረስ አባላት ቢጫና ሰማያዊ የዩክሬን ባንዲራዎች ሲያውለበልቡ ታይተዋል። ፕሬዝዳንቱም የዩናይትድ ስቴትስ የአየር ክልል ለአጠቃላይ የሩሲያ በረራዎች ዝግ መሆኑንም ገልጸዋል። ፕሬዝዳንቱ በዚህ ጉዳይ ላይ ለ10 ደቂቃዎችም የዘለቀ ንግግር አድርገዋል። ባይደን ከስድስት ቀናት በፊት የሩሲያው ብላድሚር ፑቲን የነጻው ዓለም መሰረተ ልማትን ለማናጋት በራሱ መንገድ ጀምሮ ነበር ያሉ ሲሆን ነገር ግን ጦርነቱን በተሳሳተ መንገድ ነው ያሰላው ብለዋል። ይህን ባሉበት ሰዓትም ዴሞክራቶችና ሪፐብሊካኖች በጭብጨባ ተቀበሏቸዋል። ፕሬዝዳንቱ ፑቲን ኪየቭን ሊከብ ይችላል ነገር ግን የዩክሬናውያን ልብንና ነፍስን መግዛት አይችልም ያሉ ሲሆን የነሱን የነጻነት ፍቅር ሊለይ አይችልም፣ በፍጹም በፍጹም ነጻውን ዓለም ሊያዳክም አይችልም ብለዋል። በካፒቶል ሂል በተደረገው በዚህ ንግግር ላይ በዩናይትድ ስቴትስ የዩክሬን አምባሳደር ኦክሳና ማራካሮቫ ተሳትፈዋል። ፕሬዝዳንት ጆ ባይደን ንግግራቸውን ወደ ኮቪድ-19 አዙረውም በአሜሪካውያን ላይ ያደረሰውን ጉዳት አብራርተዋል። ለ10 ሚሊዮኖች አሜሪካውያን ቤተሰቦችም ድጋፍ ማድረጋቸውን ተናግረዋል። የአሜሪካ መድህን እቅድ ሰራተኛ አሜሪካውያንን እንደሚረዳና መስራቱንም ገልጸዋል። 6.5 ሚሊዮን ስራ ባለፈው አመት ብቻ መፈጠሩንም ተናግረዋል። በአንድ አመት ጊዜ ውስጥ እንዲህ አይነት ነገር ታይቶ አይታወቅም ያሉት ፕሬዝዳንቱ ምጣኔ ሀብቱ በ5.7% ማደጉንም ገልጸዋል። ይህ ባለፉት 40 አመታት ታይቶ አይታወቅም፣ ባለመካከለኛ ገቢ አሜሪካውያንን ማሳደግና ማጠናከር አሜሪካንን መልሶ መገንባት መሆኑንም ተናግረዋል። የሀገሪቱ መሰረተ ልማት መልሶ መገንባት እንደሚያስፈልግ ፕሬዝዳንት ጆ ባይደን አስታውቋል። 500,000 የኤሌክትሪክ መኪኖች ቻርጅ ማድረጊያ፣ ለሁሉም ውሃ፣ ለሁሉም አሜሪካውያን የኢንተርኔት አገልግሎት እንደሚያቀርቡም፣ ከ65,000 ማይል በላይ መንገድና 1,560 ድልድዮችም እንደሚገነቡም ተናግረዋል። እያንዳንዳችን በሌላችን ውስጥ ጠላት መፈለግ ሳይሆን እንደ አሜሪካውያን ወገኖችም እንተያይ ሲሉ አሳስበዋል። በህገ ወጥ የመሳሪያ ዝውውር ላይ እርምጃ ለመውሰድ ወንጀልን ለመቀነስ እንደራሴዎቹን እንዲያግዟቸውም ጠይቀዋል። ስለ ድንበር ጥበቃ ሲናገሩም አዳዲስ ቴክኖሎጂዎችን እንዘረጋለን ብለዋል። በአደንዛዥ እጾች ወረርሽኝ ላይ ቁጥጥር እንዲበረታ፣ የእናቶች ጤና ጥበቃ ህግ እንዲጸድቅ፣ በህፃናት ላይ የተነጣጠሩ ማስታወቂያዎችም እንዲቆሙ እንዲደረግ ጠይቀዋል። የሀገራችን አከርካሪዎች ናቸው ላሏቸው የሀገሪቱ አርበኞችም እንክብካቤ እንዲጠናከርና አጠቃላይ የጤና ጥበቃ ዋስትና እንዲያገኙ አሳስበዋል። እኛ በታሪክ ታይቶ በማይታወቅ ሁኔታ ጠንካራንን ዴሞክራሲን እንጠብቃለን። የሀገራችን ሁኔታም እጅግ ጠንካራ ነው፣ ምክንያቱም አሜሪካውያን ጠንካሮች በመሆናችን ነው ሲሉ ንግግራቸውን ደምድመዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የሩሲያ ኃይሎች ዛሬ የዩክሬንን ከተሞች በአየር ሲደበድቡ አሉ። የሩሲያ ባለስልጣናት ከዩክሬን ጋር ለሌላ ውይይት መዘጋጀታቸውንም ያስታወቁ ሲሆን የዩክሬንና ቁልፍ የሩሲያ ተቃዋሚዎችም በዓለም ዙሪያ በየዕለቱ ተቃውሞዎች እንዲቀጥሉ ጠይቀዋል። ሮብለት በደቡባዊ ምስራቅ የወደብ ከተማ ማሪፓል ላይ የአየር ድብደባ የተካሄደ ሲሆን እስካሁን ድረስ ባይረጋገጥም የሩሲያ ወታደራዊ ኃይል ግን ደቡባዊ ከተማ የሆነችው ኮሜርሰን መቆጣጠሩን ገልጿል። አይሁዳዊ የሆኑት የዩክሬኑ ፕሬዝዳንት በዓለም ዙሪያ ያሉ አይሁዳውያን ዝም እንዳይሉ ሁኔታውን ከሁለተኛው የዓለም ጦርነት ጋር በማነጻጸር ጥሪ ያቀረቡ ሲሆን በእስር ላይ የሚገኙት የሩሲያ ተቃዋሚ አሌክስ ናልቫኒም በትዊተር ገጻቸው ላይ ፑቲን ማለት ሩሲያ ማለት አይደለም፣ ከዚህ በላይ መቆየት የለብንም፣ ጸረ ወረራ የሆኑ ተቃውሞ ሰልፎችም ያሻሉ ሲሉ ጥሪ አድርገዋል። በሌላ ዜና ኢራን ለማስወንጨፍ የሞከረችው የሮኬት ሙከራ ሳይሳካ ቀረ። ማክሳር በተሰኘው ቴክኖሎጂ አማካኝነት የተነሱ የሳተላይት ምስሎች ሰሜናን በተሰኘው የገጠር ግዛት ከሚገኘው ከኢማም ኮሜኒ የህዋ ስፖርት ማስመንጠቂያ የተወነጨፈችው የኢራን ሮኬት ማስመንጠቂያን የሚያሳይ ሲሆን ማስወንጨፊያው ጉዳት እንደደረሰበት ማየት ተችሏል። በሌላ ፕላኔት ላብስ ፒቢሲ በተሰኘ ሳተላይት ምስል ደግሞ ሙከራው የተደረገው ከባለፈው አርብ በኋላ መሆኑን ማወቅ ማወቅ ተችሏል። በተባበሩት መንግስታት ድርጅት የኢራን ተወካይም ሆኑ የዩናይትድ ስቴትስ መከላከያ እስካሁን ድረስ በጉዳዩ ላይ ምላሽ አልሰጡም። በተደጋጋሚ በኢራን መርሃ ግብሮች ላይ ያለመሳካት ዜናዎች መሰማታቸው ጥርጣሬን ያጫረ ሲሆን፣ ይሁን እንጂ ይህን ለመሰሉ ክስተቶች የተቀመጠ ማረጋገጫ የለም። እንደ አውሮፓውያን አቆጣጠር በሚያዝያ 2020 የኢራን ፓርላማ የአብዮቱ ዘብ ምስጢራዊ በሆነ መልኩ ወደ ህዋ ሳተላይትን ማምጠቁ የሚታወስ ሲሆን የዩናይትድ ስቴትስ የህዋ አዛዥ ሳተላይቶቹን በህዋ ላይ ያሉ ካሜራዎች በማለት መሰረታዊ የደህንነት መረጃዎችን ለኢራን እንደሚያቀብሉ አስታውቋል። ይሁን እንጂ ይህ ሙከራ ቴህራን በተሳካ መልኩ ሳተላይቶቹን ወደ ምህዋር የማስገባት አቅም እንዳላት ያመለከተ ሆኗል። ይህም ምዕራባውያን ዲፕሎማቶች ከኢራን ጋር በሀገሪቱ ላይ የተጣለውን ማዕቀብ ለድርድር በማስቀመጥ ሀገሪቱ የምታበለጽገውን ዩራኒየም በመቆጣጠር የሚደረገው የኒውክሌር ድርድር ሰዓቱ እያበቃ መሆኑን ያመለከተ ሆኗል። ኢራን በአሁኑ ሰዓት 60% ንጹህ ዩራኒየም የምታበለጽግ ሲሆን በአነስተኛ የቴክኒካል እርምጃዎችም የመሳሪያ ደረጃዎቿ 90% የደረሱ ሲሆን ከተቀመጠው የኒውክሌር ገደብ በ3.67 የበለጠ እየተጠቀመችም ትገኛለች። የቀድሞው የኢራን ፕሬዝዳንት ሐሰን ሩሃኒ የሀገሪቱ የህዋ መርሃ ግብር ከምዕራባውያኑ ጋር ባለው ፍትጋ ምክንያት ዝግ እንዲል ያደረጉ ሲሆን የአሁኑ ፕሬዝዳንት ኢብራሂም ራኢሲ ደግሞ መርሃ ግብሩ በአዲስ መልክ በፍጥነት እንዲጀመር አድርጓል። ኢራን በተከታታይ ሳተላይቶችን የማምጠቅ እቅድ ያላት ሲሆን የሀገሪቱ የህዋ ከፍተኛ ምክር ቤትም ከ11 ዓመታት በኋላ ለመጀመሪያ ጊዜ በቅርቡ ተሰብስቧል። በምስራቃዊ አውስትራሊያ የዘነበ ከባድ ዝናብ በሲድኒ ከተማ ላይ የጎርፍ አደጋ ስጋት ደቀነ። የአውስትራሊያ ሁለተኛ ትልቋ ከተማ ሲድኒ በሀገሪቱ በጣለ ከፍተኛ ዝናብ የተነሳ የጎርፍ አደጋ እንደሚያሰጋት የአውስትራሊያ ባለስልጣናት አስታወቁ። ከዛሬ ማምሻውን ጀምሮ እስከ ነገ ሐሙስ ጠዋት ድረስም የ20 ሴንቲሜትር ጥድቀት ያለው ጎርፍ በምዕራባዊ ሲድኒ እንደሚኖር የተነበዩት ባለሙያዎቹ ከአካባቢው ነዋሪዎች ለቀው እንዲወጡ አሳስበዋል። 5 ሚሊዮን ለሚደርሱ የአካባቢው ነዋሪዎች የውሃ አቅርቦት ምንጭ ሆኖ የሚያገለግለው የወራ ጋምባ ግድብ ከዛሬ ጀምሮ ሞልቶ መፍሰስ መጀመሩም ተገልጿል። ዝናቡ በተለያዩ የከተማው ክፍሎች ላይ ጉዳት ያደረሰ ሲሆን ኩዊንስላንድና ኒው ሳውዝ ዌልስ በተሰኙት ቦታዎች የሚገኙ የመኖሪያ ቤቶች የተወሰኑ ሴንቲሜትሮች ያህልም ሰጥመዋል። እስካሁን ድረስም ከሲድኒ 800 ኪሎ ሜትሮች በምትርቀው ሊዝሞር ከተማ ውስጥ የ13 ሰዎች ህይወት ማለፉ የተገለጸ ሲሆን ከሟቾቹ መካከልም አንድ የ70 ዓመት አዛውንት የሚገኙ ሲሆን ሌላ አንድ የሟች አስክሬን ደግሞ በመሃል ከተማው ላይ ሲንሳፈፍ ታይቷል። በሊዝሞር የአደጋ ጊዜ ባለሙያዎች እየጨመረ በመጣው ጎርፍ ምክንያት በመኖሪያ ቤታቸው ውስጥ የሚገኙና በጣሪያው ላይ በመውጣት ጭምር እርዳታን ለሚሹ ሰዎች ድጋፍ ለመስጠት እየጣሩ ይገኛሉ። አድማጮች፣ ለምሽቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምጽ መርሃ ግብሮች ጋር ታመሹ ዘንድ እንጋብዛለን።
ኤደን ገረመውን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ የካቲት 23 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው አብይ ርዕስ ዘገባችን እንወሰዳችሁ። ወደ ቀዳሚው አብይ ርዕስ ዘገባችን ስናልፍ እዚህ ዩናይትድ ስቴትስ የምንቆይ ይሆናል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በትላንትናው ምሽት የመጀመሪያ በሆነው የስቴት ኦፍ ዘ ዩኒየን በተሰኘው ብሔራዊ ንግግራቸው ዩክሬንን የወረሩትን የሩሲያዊን ፕሬዚዳንት ቭላድሚር ፑቲንን አውግዘው የሁሉንም ወገኖች የተባበረ ድጋፍ ጠይቀዋል። ከወረርሽኙ እያገገመ ያለውን ምጣኔ ሀብት በመጉዳት እየጨመረ ስለመጣው የዋጋ ግሽበትም ተናግረዋል። በሁለቱም የምክር ቤቶች ውስጥ የሚገኙ የፖለቲካ ፓርቲዎችን ድጋፍ ያስገኛል ያሉትን የጋራ አጀንዳዎቻቸውንም ይፋ አድርገዋል። የቪኦኤ ዘጋቢ ፓትሲ ዳስኳራ ከዋይት ሀውስ ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
Madam Speaker, the President of the United States. ፕሬዝደንት ጆ ባይደን ትናንት ማክሰኞ ምሽቱን የግዛቲቱን አንድነት ለማመልከት በየአመቱ ስቴት ኦፍ ዘ ዩኒየን ተብሎ በሚጠራው መድረክ ላይ የመጀመሪያቸውን ንግግር አሰምተዋል። ፕሬዝደንቱ ለሁለቱም ምክር ቤቶች በጋራ ንግግር ሲያደርጉ ከሚያዝያ ወር ቀጥሎ ይሄኛው ሁለተኛው ነው። ብዙ ጊዜ የስቴት ኦፍ ዘ ዩኒየን ንግግር ሲካሄድ ትኩረቱ ለአገር ውስጥ ጉዳዮች ያደላ ነው። ይሁን እንጂ ባለፈው ሳምንት የሩሲያው ፕሬዝደንት ቭላድሚር ፑቲን ዩክሬንን መውረራቸውን ተከትሎ የኒውክሌር ኃይላቸው በተጠንቀቅ እንዲሆን ማዘዛቸው ፕሬዝደንት ባይደን ከንግግራቸው መክፈቻ የመጀመሪያውን ደቂቃ በፑቲን ወረራ እንዲጀምሩ አድርጓቸዋል። እንዲህ አሉ ባይደን።
He thought the West and NATO wouldn't respond.
ምዕራባውያንና ኔቶ ምላሽ ይሰጣሉ ብለው አላሰቡም።
እዚህ ቤታችን ውስጥም
በዚህ ምክር ቤት በዚህ አገር ሊከፋፍሉን የሚችሉ መስሏቸው ነበር። በአውሮፓም እንዲሁ ሊከፋፍሉ እንደሚችሉ አስበው ነበር። ይሁን እንጂ ፑቲን ተሳስተዋል። እኛ ዝግጁ ነን።
የፕሬዝደንት ባይደን ባለቤት ቀዳማይ እመቤት ጅል ባይደን የዩክሬንን አምባሳደር ኦክሳና ማራክሮቫ እሳቸው ለእይታ ከተቀመጡበት የከፍታ ስፍራ አብረዋቸው እንዲቀመጡ ጋብዘዋቸዋል። አንዳንዶቹ የሁለቱም ፓርቲዎች ምክር ቤት አባላትም ለዩክሬን ያላቸውን አጋርነት ለማሳየት ከዩክሬን ሰንደቅ ዓላማ ጋር የሚመሳሰለውን ባለቢጫና ሰማያዊ ቀለም ልብስ ለብሰዋል። በአገር ውስጥ የባይደን ትልቁ ፈተና አገሪቱን ከወረርሽኙ ነጻ ማድረግ ነው። በዚህ ረገድ በክትባቱ በኩል የተሳካ ስራ መስራታቸውን ገልጸው ነገሮች ወደ ተለመደው መደበኛ ቦታቸው ስለመመለሳቸው ፍንጭ ሰጥተዋል። ከበሽታ መቆጣጠርና መከላከል ማዕከል ሲዲሲ ሰሞኑን የተላለፈው መመሪያን በመከተል ብዙዎቹ የሕግ አውጪዎች የአፍና አፍንጫ መሸፈኛ ሳያደርጉ ዘና ብለው ይታዩ ነበር። ፕሬዝደንት ባይደንም ስለ ኮቪድ-19 ወረርሽኝ ይህን ብለዋል።
I know some are talking about living with COVID-19.
አንዳንዶች ከኮቪድ-19 ጋር አብሮ መኖር እንደምንችል መናገራቸውን አውቃለሁ። ዛሬ ምሽት ግን እንብላችሁ ቫይረሱን ልክ እንደሌላው በሽታ መዋጋታችንን እንቀጥላለን እንጂ ከኮቪድ-19 ጋር አብሮ መኖሩን በፍጹም አንቀበለውም።
ይሁን እንጂ ከወረርሽኙ የተነቃቃው ምጣኔ ሀብት አሁን 7.5 በደረሰው የዋጋ ግሽበት ተመቷል። ባይደን የሰራተኞች ዝቅተኛ ክፍያ መጠንን መጨመርና የአገር ውስጥ ምርትን ለማሳደግ ማቀዳቸውን እንዲህ ሲሉ ተናግረዋል።
More infrastructure and innovation in America.
በአሜሪካ ብዙ የመሰረተ ልማትና አዳዲስ ፈጠራዎች ይኖራሉ። በአሜሪካ ብዙ የምርት ውጤቶች በፍጥነትና በርካሽ ዋጋ ይሰራጫሉ። በአሜሪካ ጥሩ መኖር የምትችሉባቸው ብዙ የሥራ መደቦች ይኖራሉ። በውጭ አገሮች የሸቀጥ አቅርቦት መስመር ከመተማመን በአሜሪካ የራሳችንን እንፍጠር።
የፕሬዝደንቱን ንግግር ተከትሎ የሪፐብሊካኑ ወገን ያጸፋ መልእክት ያሰሙት የአዮዋ ክፍለ ግዛት አገረ ገዢ ኪም ሬኖልስ ነበሩ። አገረ ገዢዋ ክትባቱንና የአፍና አፍንጫ መሸፈኛ መመሪያውን ባለመቀበል ይታወቃሉ። የባይደንን ፖሊሲ የተቃወሙ ሲሆን ባይደን አገሪቱን ወደ ኋላ እየመለሱ መሆኑን በመጥቀስ ከሰዋል። እንዲህ ብለዋል በንግግራቸው።
President Biden and his party have sent us back in time to the late 70s and early
President Biden እና ፓርቲያቸው ወደ 70ዎቹና ወደ 80ዎቹ መልሰው ወስደውናል። ግሽበት ቤተሰብን ክፉኛ ይጎዳው ደነበረበት ወደዚያ ጊዜ አደገኛ ወንጀሎች ከተሞቻችንን ወዳደቀቁበት ወደዚያ ዘመንና የሶቪየት ህብረት ሰራዊት ያለምን ካርታ መልሶ መቀየር ይፈልግ ወደነበረበት ዘመን መልሰውናል።
ከአምስት የህዝብ አስተያየት መስጫዎች የተሰበሰበው ውጤት እንደሚያሳየው የፕሬዝደንት ባይደን ተቀባይነት አሁን ባለበት ሁኔታ 41% ላይ ይገኛል። ይህ ሊሻሻል የሚችለው አገሪቱን ከወረርሽኙ ለማውጣት በሚሰጡት አመራርና በዩክሬን ቀውስና የዋጋ ግሽበቱን አስመልክቶ በሚኖረው ለውጥ ላይ ተመስርቶ ይሆናል። ከአሜሪካ ኢንተርፕራይዝ ኢንስቲትዩት ኖርማን ኦርንስቴን እንዲህ ይላሉ።
Those realities are very important.
እነኛ ወነቶች እጅግ በጣም አስፈላጊ ናቸው። ይሁን እንጂ በእንዲህ ያሉ ንግግሮች አንድ ፕሬዝዳንት ሊያደርግ የሚችለው ነገር ቢኖር ጠንካራ መሆንን ማሳየት፣ ቁርጠኛ መሆንን መግለጽና ሰዎች መስማት የሚፈልጉትን ነገር መናገር ነው።
በሁለቱም ምክር ቤቶች መጠነኛ አብላጫ ወንበር ካላቸው ዲሞክራቶች ጋር ባይደን ያላቸውን ተስፋ እንዲህ ሲሉ ገልጸዋል።
The state of the union is strong because you the American
የአገሪቱ ህብረት ጠንካራ ነው ምክንያቱም እናንተ አሜሪካውያን ጠንካራ ህዝብ ናችሁና።
የጋራ አጀንዳ ብለው ከጠሩት እቅዶቻቸው ውስጥ በወረርሽኝ መልክ የተከሰተው OPM የተባለው አደገኛ ጽና መድኃኒትን እንዲሁም ለሕፃናት የአእምሮ ጤንነት የሚያስፈልጉ ሀብቶችን ለአረጋውያን ድጋፍ መስጠትና የካንሰር በሽታን አስመልክቶ ያሉትን ዘርዝረዋል። ከቬንደርቤልት ዩኒቨርሲቲ በፕሬዝደንቶች ንግግር የተካኑት ባለሙያዋ ቫኒሳ ቤዝሊ እንዲህ ብለዋል።
That was a pretty savvy way to put a frame over the
በሁለት የተለያዩ ወገኖች በኩል ያሉት ሰዎች እንዲቀበሉት ተቀለል አድርጎ ማቅረብ እጅግ አስቸጋሪ ነገር ይመስለኛል። ይሁን እንጂ ደግሞ የአንድ ወገን ብቻ የሆነ ነገር መኖሩንም እርግጠኛ ሆነህ የምትገልጽበት አጋጣሚም ይኖራል።
ባይደን የማህበራዊ ወጭና የአየር ንብረት ለውጥ እቅዳቸውን የመምረጥ መብት የመሳሪያ ቁጥጥር የፖሊስ ማሻሻያን እንዲሁም ከወረርሽኙ ወዲህ በከፍተኛ ሁኔታ እየጨመረ የመጣውን የአእምሮ ጤንነትን ጨምሮ እስካሁን ያልጸደቁ ህጎቻቸው እንዲጸድቁ በትናንቱ ንግግራቸው ግፊት አድርገዋል።
በዚህ በትላንቱ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የመጀመሪያ ብሔራዊ ንግግራቸውና የሪፐብሊካኑ ምላሽ ላይ ትችታቸውንና አስተያየታቸውን እንዲያቀርቡ አንድ የሪፐብሊካን አንድ ደግሞ ከዲሞክራት ደጋፊዎች አነጋግረናል። ሰለሞን አባተ ነው ያነጋገራቸው። ምላሻቸውን እንደሚከተለው አሰናድቷል።
አመሰግናለሁ። ሰለሞን መሐመድ አባጀበል እባላለሁ። ምኖረው እዚህ አሜሪካን ዳላስ ከተማ ነው። የኢኮኖሚክስ መምህር ነኝ። የተመዘገብኩ ካርድ ያለኝ ዲሞክራት ነኝ።
ላባን ሲዩም እባላለሁ። ከቨርጂኒያ ዋሽንግተን ዲሲ ሜትሮፖሊታን ኤሪያ። እኔም የተመዘገብኩ ካርድ ያለኝ ሪፐብሊካን።
በቅድሚያ እስቲ ከዛሬው የፕሬዚደንት ባይደን አቀራረብ እንነሳ እና እንዴት አገኙት? ፕሮፌሰር መሐመድ ዲሞክራት ኖት እና ከእርሶ ልጀምር።
አመሰግናለሁ ሰለሞን። እንግዲህ ይዘቱ ሳንገባ ላይ ላዩን ስናየው ንግግሩን ሚዛናዊ፣ ሚዛኑን የጠበቀ ሁሉም ሰው የሚፈልገውን ነገር እዛ ውስጥ ማግኘት የሚችል ሪፐብሊካኖችም ደስ ያላቸው ነገር ብዙ ነበር። እዛ ውስጥ ተነስተው ሲያጨበጭቡ ነበር። ስለ ሴቶች መብት ብዙ ተናግሯል። ስለ ኢሚግራንት መብት ተናግሯል። እና ንግግሩ በአጠቃላይ እንዳልኩት ባላንሱን ወይንም ሚዛኑን የጠበቀ ምናልባትም የፕሬዚደንት ጆ ባይደን ከዛ በፊት ሴኔተር በነበረበት ጊዜ እሱ የሚታወቀው ሴንተር ሌፍት ይሉታል። በጣምም ወግ አጥባቂም ሳይሆን በጣም ደግሞ ሊብራል ሳይሆን
ለዘብተኛ
አቋም ያ ብዙም ለዘብተኛ ያልሆነ ብዙም ወግ አጥባቂ ያልሆነ መሀል ላይ ያለ ሰው ነው። እንደዛ ነው የሚታወቀው ጆ ባይደን። የዴሞክራት ፓርቲ ደግሞ በዚህ ዘመን የሚታወቀው በለዘብተኝነት ነው። እና ያንን የቀየረ ይመስለኛል ካነጋገሩ። ምሳሌ መጥቀስ ይቻላል። አሜሪካ ፈርስት የሚል ነገር አለ እዛ ውስጥ። ባይ አሜሪካን፣ አሜሪካ ውስጥ የተመረተን ነገር ግዙ። ለፖሊሶች ፈንድ መጨመር ያስፈልጋል። ከዚህ በፊት ለዘብተኞች የሚሉት ዲፈንድ ፖሊስ፣ የፖሊስን ፈንድ ማስቆም ወይም መቀነስ የሚል እንቅስቃሴ ነበር አሜሪካን ውስጥ። እና ያንን የቀየረ ደግሞ ዴሞክራት ፕሬዚደንት የማይመስል ንግግር ብዙ አለበት እዛ ውስጥ። በጣም ጉልበተኛ አይነት ስለ ፎሬን ፖሊሲ፣ ስለ ውጭ ፖሊሲ ሲያወራ በጣም ጉልበት የተሞላበት አይነት ንግግር ነው። እንግዲህ ይሄ በንግግር ደረጃ በጣም ኃይለኛ አይነት አነጋገር ነው። መጨረሻ ላይ ደግሞ በጣም ተስፋ በሚሰጥ ነገር ነው የቋጨው። በጣም ኦፕቲሚስቲክ የሆነ ብሩህ ተስፋን በሚሰጥ ነው የቋጨው። እና የእሱን እንደዛ ነው የተመለከትኩት። ሪበታል ደግሞ የእሱን መልስ የሰጠችው የአይዋ ጋቨርነር ኪም ሬነልስ የምትባል ሴትዮ ናት። የእሷ ደግሞ በትችት የተሞላ ነው። ያ ደግሞ ባህላቸው ነው። ይሄ የፕሬዚደንት ያልሆነው ተቃዋሚ ፓርቲ ሁልጊዜ መልስ ሲሰጥ ይሄ የታወቀ ነው፣ ትችት ብቻ ነው። ፕሬዚደንቱ ጥሩ ነገር ሰራ የሚል ነገር ብዙ ጊዜ አይታይበትም። ያ ደግሞ የሚገርም ነገር አይደለም። ኮንቴንቱን ተመልሰን አንዳንድ ነገሮችን ማውራት እንችላለን፣ ግን ላይ ላዩን ስናየው ይህን ይመስላል። ሰለሞን
አመሰግናለሁኝ። ፕሮፌሰር መሐመድ፣ አቶ ላባን ስዩም ወደ እርሶ ደግሞ እስቲ ዞር ልበል። ከሪፐብሊካን አይን እንዴት አዩት?
ወል ለዚህ እድል ለተሰጠኝ መጀመሪያ ማመስገን እፈልጋለሁ። ስፒቹ በሶስት መከፈል ይቻላል። የመጀመሪያው ፓርቱ የአሁን ያለው ሁኔታው የዩክሬን እና የራሽያ ኢንቬዥን የት ሁኔታ እንዳለ ተናግረዋል። መሀሉ የዶሜስቲክ አጀንዳ የሞላበት ማለት ነው። መጨረሻው ደግሞ
የሀገር ውስጥ አጀንዳ ማለት ነው።
አዎ የሀገር ውስጥ አጀንዳ። መጨረሻው ደግሞ ወዴት አቅጣጫ ለመሄድ ሀሳብ እንዳለ አሁን ዛሬ አመት የምርጫ አመት ስለሆነ ማለት ነው ሚድተርም ስለሆነ በዚህ ሶስቱም ነው ማየት የሚከፋን ይመስለኛል። አቀራረባቸው እንግዲህ ፕሮፌሰሩ የትኛው ባይደን ሲናገሩ አይደለም የሰሙት እኔ እንጃ እንጂ ያ ባይደን ብናየው ኖሮ ዛሬ እኔ መደሰት ነበር። ፕሮፌሰሩ እንደገለጡት ቢሆን ኖሮ ማለት ነው ምንም ወደ መሃል ፒቪት ያላረገ ባለበት ንቀጥል ያለ ሰው ነው የነበረው ዛሬ። እና አም ሹር ብዙ ዳሜጅ አርጓል የሚል አተሳሰብ አለኝ ለፓርቲው ለምርጫ የሱ ፓርቲ ተከታዮችም የሚከተሉት ለምርጫ ሲሳተፉ ብዙ ዳሜጅ አርጓቸው ብዬ ነው የምጠብቀው ዛሬ።
ኪም ሬኖልድስ እንዴት ታዘቧቸው? እንዴት አዩዋቸው?
ወይ ኪም ሬኖልድስ ገና አዲስ ናቸው። አፕሩቫል ሬቲንጋቸው በ80% ያለ ነው። አይዋ እንደሚታወቀው ስዊንግ ስቴት ነው የምትባለው እና የእሷን ማቅረብ ጋቨርነር የሆነ ስቴት የሚያስተዳድር ያለው ማቅረባቸው ስማርት ሙቭ ነው እና ኤክስፔሪየንሳቸው በዚህ ኮቪድ ብዙ ትምህርት ቤቶች በመዘጋታቸው ሳይኮሎጂካል ችግሮች በልጆች በመፍጠራቸው ቤተሰቦች ደግሞ ችግር ላይ በመጣሉ ምን አይነት እርምጃ እንደወሰዱ ጋቨርነሩ ቀድሞ ትምህርት ቤታቸው በመክፈታቸው ቀድሞ ልክ እርምጃ በመውሰዳቸው የሚመሰገኑ ስለሆኑ ዲ ኦፖዚት የባይደን ናቸው ማለት ነው። ዛሬ ባይደን በዋሽንግተን ስለሚናገር ዛሬ የማስኩ ማንዴት አነሱት ማለት ነው። ዋሽንግተን ዲሲ እና ካፒቶል ሂል ራሱ ዛሬ የማስክ ማንዴቱ አስነሱት እና ይሄ ሲቀዘቅዝ በእጅ ሲሞቅ ደግሞ በማንኪያ አይነት ንግግር ይመስላል።
ዴሞክራቱ ፕሮፌሰር ሙሐመድ አባ ጀበልና ሪፐብሊካኑ አቶ ላባን ስዩም ከአንድ ሰዓት የዘለቀ ክርክር አድርገዋል። የባይደንን አስተዳደር የውጭ ፖሊሲና አሁን ያለውን ዓለም አቀፍ ሁኔታ አንስተው ሲከራከሩ ፕሬዚደንት ባይደን ዩክሬንን በወረሩት ፕሬዚደንት ፑቲን ላይ የወሰዷቸውን የሚናከሱ ያሏቸውን የከበዱ እርምጃዎች ፕሮፌሰር ሙሐመድ በጥንካሬ አይተውላቸዋል። ፕሬዚደንቱ በንግግራቸው ውስጥ የዘረዘሯቸው በሩሲያ ላይ የተጣሉት የምጣኔ ሀብት ማዕቀቦች ያለ ኃይል እርምጃ በአጭር ጊዜ ውጤት ሊያሳዩ እንደሚችሉ ተናግረዋል። ለዩክሬናውያንም ቀጥተኛ የመሳሪያ ድጋፍ ማድረጋቸውንና ግዙፍ እርዳታ በመስጠት መቀጠላቸው ዩክሬናውያኑን የሚያበረታ እርምጃ መሆኑን ፕሮፌሰር ሙሐመድ ተናግረዋል። እንዲያውም አሜሪካ በሩሲያ የነዳጅ ሽያጭ ላይ ራሷም ላለመግዛት ጭምር ግልጽ ውሳኔ አለማሳወቋ ፑቲንን ይበልጥ የሚያበረታ ነው ብለዋል። ዩክሬናውያንን በሚመለከትም የሚሰጣቸው ድጋፍ በቂ አለመሆኑን እንዲያውም እኛ አንገባም ራሳችሁ ተወጡት የሚል አይነት እንደሆነባቸው ሪፐብሊካኑ አቶ ላባን አመልክተዋል። የዩናይትድ ስቴትስን ምጣኔ ሀብት አስመልክቶ ሰፊ ጊዜ ወስደው ተከራክረዋል ፕሮፌሰር ሙሐመድና አቶ ላባን። ፕሮፌሰር ሙሐመድ ዛሬ ስለ ባይደን አስተዳደር መናገር ጊዜው አይደለም ባይ ናቸው።
በአንድ ዓመት ከሁለት ወራቸው ምን ሰሩ ብለህ ብትገመግም ሪፖርት ካርድ ለሳቸው ለመስጠት ትንሽ ፕሪመቹር ነው። የደረሰ አይመስለኝም። ሴሚስተሩ ሳያልቅ ለአንድ ሰው ግሬድ እንደመስጠት ማለት ነው። ሁለተኛ ደግሞ በዘመኑ የአሜሪካን ፕሬዚደንቶች ሬገንን አይተናል፣ ከዛ በፊት ካርተርን አይተናል እና ከዛ ወዲህ ያሉትን የአሜሪካን ፕሬዚደንቶች ስታያቸው እንደ ባይደን ገና ሲመጣ እንደዚህ አይነት ብዙ ቀውስ የደረሰበት ቀውስን የተረከበ ፕሬዚደንት የለም። ኮቪድ ወረርሽኝ ነበር። ኢኮኖሚ በጣም ወድቆ ነበር። ይሄንን ሁሉ ነው የወረሰው ከፕሬዚደንት ትራምፕ። የፕሬዚደንት ትራምፕ ጥፋት ነው ማለት አይደለም። በሽታ ነበር። በሽታ ስለነበረ ኢኮኖሚ መዘጋት ነበር በነበረበት እና ዘጉት። ሶ ያንን ኢኮኖሚ ነው የወረሰው።
ከዚያም መንግስቱ ነጻ ገንዘብ ለዜጎች ለንግዶችና ለኩባንያዎች ከመስጠት አንስቶ ያደረጋቸውን ጥረቶች ተናግረዋል። ፕሬዚደንቱን እየተፈታተናቸው ያለው ግሽበት የመጣውም ምርት ሳይኖር ገንዘብ በመበራከቱ መሆኑን ተናግረዋል። የምጣኔ ሀብቱ ማንሰራራትና የሥራ አጥነት ቁጥር መቀነስ እንደ በጎ ሊታዩ እንደሚገባም አመልክተዋል። አቶ ላባን ግን የባይደን ፖሊሲና አያያዝ ለምጣኔ ሀብቱ መዳከምና ውድቀት ማምጣቱን አንስተው ተከራክረዋል።
አገሪቱ ከነበረበት ትራምፕ በቶ አሁን ባለንበት ስታነጣጥሮ ዲፍረንስ በትልቁ መታየት የሚቻልበት ነገር አንዱ ተራ አሜሪካዊ አሁን መጠየቅ ያለበት በኪሴ የነበረ ገንዘብ ፓወሩ አሁን የመግዣ ካፓሲቲው አሁንና ከአራት ዓመት በፊት እኩል ነው ወይ ብሎ መጠየቅ አለበት። ቬሪ ሲምፕል ኢኮኖሚክስ ነው የሚሰራው አሁን። እና ባይደን በምን መሰረት ነው የምታመሰግነው? ጋዙ በሱስ ጊዜ ስለጨመረ ነው? የእቃ አቅርቦት እጥረት ስላለ ነው? የቭላዲሚር ፑቲን አቅም የገነባው ባይደን ነው እንጂ ትራምፕ አይደለም። በሁሉም አቅጣጫ ነው። በፎሬን ፖሊሲ ብለን ነው፣ በዶሜስቲክ ብለን ነው፣ በሁሉም እንፈት የደረሰበት ሰው ነው። ይሄ ደግሞ እኔ የምለው ሳይሆን ማንኛውም ኔትወርክ ያደረገው ፖል ውድቀት ነው ያለው ባይደን።
አቶ ላባንና ፕሮፌሰር መሐመድ የአፍሪካንም ጉዳይ አንስተው ተከራክረዋል። በፕሬዚዳንቱ ንግግር ላይ አፍሪካ ለመነሳቷ የአስፈላጊነት ቦታዋን አይቀንሰውም፣ በአሜሪካ ፖለቲካ ውስጥ ግዙፍ ስፍራ አላት ብለዋል ፕሮፌሰር መሐመድ አባ ጀበል። አቶ ላባን ስዩም ግን አሁን የባይደን አስተዳደር በምስራቅ አውሮፓ ጉዳይ ተውጦ አፍሪካ ችላ ተብላለች ብለዋል። በተለይ የኢትዮጵያ ሰሜን ቀውስ ወደ አደገኛነት እንዲገባ ተደርጓል፣ ራሳችሁ ተወጡት የተባለ ይመስላል ብለዋል። ዲሞክራት ፕሮፌሰር መሐመድ አባ ጀበልና ሪፐብሊካን ላባን ስዩም ያደረጉትን ሰፊ ክርክር ዌብሳይታችንና ማኅበራዊ ገጾቻችን ላይ ያገኛሉ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት ዝግጅታችን ነው። የሰማችሁት ደግሞ ለዕለቱ አብይ ርዕስ የያዝነውን ዘገባና ዘገባውን ተከትሎ የቀረበ ትንታኔ ነበር። አሁን በትንታኔው መጽሔት ወደ ወለጋ እንወስዳችኋለን። ከኦሮሚያ ክልል ምስራቅ ሐረርጌ ዞን የተለያዩ ወረዳዎች ተፈናቅለው በኦሮሚያ ክልል ቄለም ወለጋ ዞን አንፊሎ ወረዳ ውስጥ መጠለላቸውን የሚናገሩ ሰዎች ላለፉት 9 ወራት ድጋፍ አለማግኘታቸውንና ለችግር መጋለጣቸውን አስታውቀዋል። ከረሃብም የተነሳ የሞቱ ሕጻናትና እናቶች አሉ ይላሉ አስተያየታቸውን ለቪኦኤ የሰጡ ተፈናቃዮች። የወረዳው አስተዳዳሪና የቄለም ወለጋ ዞን አደጋ ስጋት ስራ አመራሮች ድጋፉ የተቋረጠው በአካባቢው የጸጥታ ችግር እንደሆነ ጠቁመዋል። በረሃብ ምክንያት ግን ተከሰተ ስለተባለው ሞት መረጃ እንደሌላቸውም ጠቁመዋል። የኦሮሚያ ክልል አደጋ ስጋት ስራ አመራር ምክትል ኮሚሽነር ገረሙ ኦሊቃ ተፈናቃዮቹን መልሶ ለመርዳት እየተሰራ ነው ብለዋል። ዘገባው የናኮር መልካ ነው። ዝርዝሩን እንደሚከተለው ያቀርበዋል።
ከኦሮሚያ ክልል ምስራቅ ሐረርጌ ዞን የተለያዩ ወረዳዎች ውስጥ ተፈናቅለው በቄለም ወለጋ ዞን አንፊሎ ወረዳ ውስጥ መጠለላቸውን የሚናገሩ ሰዎች ላለፉት 9 ወራት ድጋፍ አላገኘንም ይላሉ። ስለ ድጋፉ በተደጋጋሚ መንግስትን ለመጠየቅ ከተወከሉ ግለሰቦች መካከል መሆናቸውን በመጥቀስ ስማቸው ቢነገር በእርሳቸው ላይ ችግር ሊፈጠር እንደሚችል የገለጹት ተፈናቃይ ድጋፉ የተቋረጠበትን ምክንያት አስረድተዋል። መንግስት በመሬቱ ላይ ያሰፈረውና መዝግቦ የያዘው 17325 ሰዎች ናቸው። አሁን ግን በአጠቃላይ ያሉት ሰዎች 24840 ሲሆን 2247 አባወራዎች በየቲ ቆንቂ ቀበሌ ውስጥ ይኖራሉ። በድርቅ ሳቢያ ወደዚህ ከመጣን 8 ዓመታችን ነው። መንግስት እንደሚለን ከሆነ የሚሰጣችሁ የእህል ድጋፍ በጸጥታ ችግር ምክንያት ነው ይለናል። ተሽከርካሪ ወደ እኛ እንደማይገባ ነው የሚገለጽልን። የጸጥታ ሁኔታውን በተመለከተ ግን እውነት ነው አስጊ ነው። የመንግስት ወታደሮችና ሸማቂዎች አሁንም በአካባቢው በመኖራቸው በመሃል እኛ ተፈናቃዮች በጣም ተቸግረናል ነው ያሉት። ወይዘሮ ጫልቱ አመድ ላለፉት 9 ወራት ድጋፍ አለማግኘታቸውን ገልጸው በዚህም ምክንያት በእርሳቸውና ሌሎችም ተፈናቃዮች ላይ ደረሰ ያሉትን ችግር ያብራራሉ።
ከባለፈው አመት ሐምሌ ወር ጀምሮ አንድም ድጋፍ አልተደረገልንም። በረሃብ ምክንያት በወሊድ ላይ ያሉ ህይወታቸውን ያጡ ሴቶች አሉ። ከረሃብ የተነሳ ታመው ሰውነታቸው ያበጠባቸውም በርካታ ናቸው። አሁን ችግሩ ከመቋቋም አቅማችን በላይ ሆኗል። የምንበላም ሆነ የምንጠጣው ምንም ነገር የለንም።
ሌላው አቶ ካሊድ መሐመድ እንደሚባሉ በስልክ የነገሩን ግለሰብ ድጋፍ በማጣታቸው የ5 ዓመት ልጃቸው በረሃብ ምክንያት ታሞ መሞቱን ገልጸዋል። የልጄ ስም ፋሪስ ሲሆን ከምግብ እጥረት የተነሳ በደምቢዶሎ ሆስፒታል ውስጥ ተኝቶ ሲታከም ነበር። ሰውነቱም በጣም አባብጦ የነበረ ሲሆን ህመሙን መቋቋም አቅቶት ህይወቱ በረሃብ ሳቢያ ማለፉን የነገሩኝ የሆስፒታሉ ሐኪሞች ናቸው ነው ያሉት። ተፈናቃዮቹ መንግስት ባፋጣኝ ሰብአዊ ድጋፍ እንዲያደርግላቸውም ጠይቀዋል። ያንፊል ለወረዳ አስተዳዳሪ አቶ ጌታቸው ገመቹ የተፈናቃዮቹ ቅሬታ ትክክል መሆኑን ጠቅሰው ድጋፉ እንዳይደርሳቸው ያደረገውም በአካባቢው የነበረው የጸጥታ ችግር መሆኑን ገልጸዋል።
ያው ጂኦተሙራሳ መከነስ ዋንተው ሚቴናኖ ጂያ ሸንጃ ተውደንዳ
ተፈናቃዮቹ ችግሩ ከገጠማቸው ጥቂት ወራት ናቸው ያለፉት። 1-5-6 ወር ቢሆን ነው። የህል ድጋፍ ከነዚህ ሰዎች ሲመጣ በነበረበት ወቅት ሸኔ ተጽኖ ሲያሳድር ቆይቷል። በጨረታ አሸንፈው የእርዳታ እህሉን የሚያጓጉዙ አካላትን ካስቆሙ በኋላ ከፍተኛ ገንዘብ እየጠየቁ ሹፌሮቹን ሲያሸማቅቁ ነበር። ድጋፉ ከቆመ በኋላ ግን የሚመለከተው የመንግስት አካል ድጋፍ እንዲያደርግ ስንጠይቅ ቆይተናል። ምላሽም በመጠባበቅ ላይ እንገኛለን ነው ያሉት። በራብ ምክንያት ግን ተከሰተ ስለተባለው ሞት መረጃ እንደሌላቸው ነው አስተዳዳሪው የገለጹት። በራብ ከተጎዱ መካከል ሕክምና እንዳገኙበት የገለጹት የደምቢዶሎ ሆስፒታል በዚህ ዙሪያ ለማረጋገጥ ያደረግነው ጥረት አልተሳካም። የዞኑ አደጋ ስጋት ስራ አመራር ጽፈት ቤት ኃላፊ አቶ ተስፋ ተሰማ ለተፈናቃዮቹ የገንዘብ ድጋፍ ለማድረግ መታሰቡን አስታውቀዋል።
ንጉን ይፈልሳ ወደዚህኒ
ተፈናቃዮቹ ከፍተኛ ችግር ውስጥ መሆናቸውን ተረድተን በዚህ ጉዳይ ዙሪያ ከበላይ አካላት ጋር ተወያይተን የእህል እርዳታ ማድረግ የማይቻል በመሆኑ እርዳታው ወደ ገንዘብ ተቀይሮ እንዲሰጣቸው በሚል ከዚህ በፊት ደብዳቤ ተጽፏል። ደብዳቤው የአደጋ ስጋት ኮሚሽን ደርሷል። ለክልሉ ርዕሰ መስተዳደር ጽፈት ቤትም እንዲሁ ተልኳል። በዚህ ሁኔታ መፍትሄ ያገኛል ብለን እናስባለን ነው ያሉት። የወረዳው አስተዳዳሪ አቶ ጌታቸው በአሁኑ ጊዜ በአካባቢው ስላለው የጸጥታ ሁኔታና ተፈናቃዮቹን በቋሚነት ለማቋቋም ስለሚደረገው ጥረትም ገልጸዋል።
አመትገሩ ደግሞ ጎዲነ ኬኝ ኬሰት ሞድማን ጥየፈኖ አዳት ኬኔ
በዞናችን ውስጥ መንግስት ከፍተኛ ትኩረት ሰጥቶ የሽፍታ ቡድኑን ለማጥፋት እየሰራ ነው። ስራውም አበረታችና አስደሳች ነው። ከዚህ በኋላ እነዚህ ተፈናቃዮችም በእርሻ ስራ ላይ ተሰማርተው ቤተሰባቸውን ከመመገብ አልፈው ምርታቸውን ለገበያ የሚያቀርቡበትን ሁኔታ በመለየት ረገድ ትኩረት ሰጥተን እየሰራን ነው ያሉት። ከዚሁ ጋር በተያያዘ የኦሮሚያ ክልል አደጋ ስጋት ስራ አመራር ምክትል ኮሚሽነር ገረሙ ሊቃ ተፈናቃዮቹን መልሶ ለመርዳት እየተሰራ ነው ሲሉ ለቪኦኤ ገልጸዋል።
እዚህ አካባቢ የቆዩ ራሳቸውን ግን ያልቻሉ በእርዳታ እየታገዙ ያሉ በተለይ ሙቂ ወረዳ የሚባል ሳይት ላይ አሉ። ያንን በየጊዜው እያቀረብን ነው እርዳታ። አሁን ግን ትንሽ የጸጥታ ችግር ስላስቸገረን ወደ 3-4 ወር አካባቢ ለማድረስ አልተቻለም። እስከዛ ግን ዞኑ ወረዳው በመተባበር እዛ አካባቢ ያለ አቅም ያለውም ደግሞ በመስራት ራሱንም በማገዝ ለጊዜው እንዲቆይ እንዲያደርጉ የሚል መልእክት አስተላልፈናል። ዞሮ ዞሮ አሁን ግን ትልቅ ለውጥ ስላለ የተሻለ መንግስት ችግሩ የተሻለ ሲሆን ደግሞ ከፌደራል የሄድላቸው ነበረ እርዳታ እንዲደርሳቸው እናደርጋለን እንጂ እዛም ያሉት የምንረዱት ናቸው ማለት ነው።
ድጋፉ እንዳይደርስ እንቅፋት ሆኖ የነበረው የኢትዮጵያ መንግስት በአሸባሪነት የፈረጀውና ሸኔ በማለት የሚጠራው ራሱን የኦሮሞ ነጻነት ጦር ብሎ የሚጠራ ቡድን እንደሆነ መንግስት ለሚያቀርበው ውንጀላ ከሸማቂ ቡድኑ ምዕራብ ዞን ቃል አቀባይ በስልክ ምላሽ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። የሸማቂ ቡድኑ መሪዎች ከዚህ ቀደም መንግስት የሚያቀርብባቸው ውንጀላዎችን እንደማይቀበሉ ሲገልጹ እንደቆዩ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አሁን ደግሞ በተከታዩ ዘገባችን ከአምቦ ዘገባው የተጠናቀረው ዘገባው ግን የወለጋ ነው። ከወለጋ ወደ አፋር ክልል እንወስዳችኋለን። በአፋር ክልል ጦርነትና ጥቃት እየጨመረ በመምጣቱ የሚፈናቀሉ ሰዎች ቁጥርም መጨመሩን የአካባቢው ነዋሪዎች ገልጸዋል። በመንግስታቱ ድርጅት የስደተኞች ኮሚሽነር ጨምሮ በክልሉ የሚንቀሳቀሰው የአፋር አርብቶ አደሮች ልማት ማህበርም የተፈናቃዮች ሁኔታ አሳሳቢ መሆኑን ጠቅሰው ሕክምናና አፋጣኝ የሰብአዊ ድጋፍ ያስፈልጋቸዋል ብለዋል። መስፍን አራጌ ዝርዝር ዘገባውን እንደሚከተለው ያሰማናል።
እንደ አዲስ ባገረሸው ጦርነት ምክንያት ካፋር የተለያዩ አካባቢዎች የሚፈናቀሉ ሰዎችን ለመርዳትና ለማስተባበር የተቋቋመው የወጣቶች ኮሚቴ አባል ሳዲቅ በድሩ ከአሜሪካ ድምጽ ጋር በነበረው ቆይታ እንደገለጸ
ኤረፍቲ አካባቢ ጦርነቱ አልቆመም። በራህለና አፍደራን የሚያገናኝ መስመር አለና ያንን መስመር ለመቆረጥ ኤረፍቲ አካባቢ ገጠር ለገጠር እየሞከሩ ነው። በዚህ ሁለት ቀን ማለት ነው
የህወሓት ቃል አቀባይ ጌታቸው ረዳ በቅርቡ በትዊተር ገጻቸው ባሰፈሩት መልእክት የመንግስታቱ ድርጅት ተራዶ የጫኑ ተሽከርካሪዎች ወደ ትግራይ እንዲገቡ የኢስሞላ ሲሉ የገለጹትን ስምምነት ከመንግስት ጋር አድርጎ እንደነበር ያስታውሳሉ። በእኛ በኩል ተራዶ የያዙት ተሽከርካሪዎች እንዲገቡ ሁኔታዎችን ብናመቻችም ከጽሁፍ ማዘዣ ባለፈ ይላሉ ቃል አቀባዩ፣ አዲስ አበባ የሚገኙ መንግስታዊ አመራር ወደ ተግባር እንዲለወጥ ያደረገው ነገር የለም በማለት ይከሳሉ። መንግስት ተሽከርካሪዎቹ ወደ ትግራይ እንዳይዘልቁ መሰናክል ፈጥሯል ሲሉ የሚወቅሱት ጌታቸው ረዳ መፍትሄ የምንለውን አማራጭ ከመውሰዳችን በፊት ዓለም አቀፉ ማህበረሰብ የማያወላውል አቋም መውሰድ አለበት ብለዋል። ወጣት ሳዲቅ በድሩ የቃል አቀባዩን አስተያየት የተቃወመው የእርዳታ ህሉ የሚገኘው ሌላ ቦታ፣ ጦርነቱ የሚካሄደው ሌላ ቦታ በማለት ነበር።
ይሄ ሁሉ ስቃይ የሚደርስበት ህዝብ ሳይታያቸው ራሳቸው በከፈቱት ጦርነት እርዳታ ሰበብ አሁንም ጦርነቱን ለማስፋፋት እቅድ ነው ያላቸው። እርግጥ እርዳታውን በኃይል አያስገቡም። ለምን መሰለ? እርዳታ ያለበት ሰመራ ነው። እነሱ አሁን ጦሩን የከፈቱት ከሰመራ 400 ኪሎ ሜትር ርቀት ነው ጦርነት ያለው። ያንን አቋርጠው ከሰመራ በኃይል እርዳታ እንወስዳለን ማለታቸው አስቂኝ ነው።
ርቀቲ፣ መጋሌ፣ በረሃሌ እና አካባቢዎቹ ላይ አሁንም ጦርነት በመካሄድ ላይ መሆኑን ከስፍራው የሚደርሱን መረጃዎች ያመለክታሉ።
ያው አካባቢ ያው አሁንም ጦርነት አለ። ርቀቲ፣ በረሃሌ፣ ቁነባ፣ መጋሌ እዛው አካባቢ ላይ ጦርነት አለ። የምንፈናቀሉት ሰዎችማ እስካሁን መንገድ ላይ የሚጓዙት አለ። እስካሁን አንዳንዱ አሁን መንግስቱ ጥረት እያደረገ ነው። እርዳታ ክልሳና አፍዴራን ትባል ቦታ ላይ እርዳታ እየተሰጠ ነው። ከአምስት ወረዳ ያልተፈናቀለ ሰው የለም። እረብቲ፣ መጋሌ፣ አብዓላ፣ ቁነባ፣ በራህሌ።
እርሶ አሁን ከየት ነው የተፈናቀሉት?
እኔም አብዓላ ነው።
ስማቸውን ከመግለጽ የተቆጠቡት አስተያየት ሰጪ በጦርነቱ ምክንያት ተፈናቅለው ሲመጡ በደረሰባቸው የአካል ጉዳት ለሕክምና ወደ ሎጊያ መምጣታቸውን ጠቅሰው መፈናቀሉ እንደቀጠለ አክለዋል።
ከባድ መሳሪያ ሲተኮስ ወርከናል። እንግዲህ መንገድ የሌለው ተራራ ላይ ወድቀናል። ትንሽ እግሮን በጣም እያመመኝ ስለሆነ ወደ ህክምና ራይ ያለበት ቦታ ሊሄድ ጊዜ ተገብቻለሁ።
አስተያየት ሰጪው በጦርነቱ ከሚደርሰው የንብረት ጉዳት በላይ ሰብአዊ ቀውሱ መባባሱን አስረድተዋል።
የተወለዱ ሴቶችም እስካሁን ህይወቱም ያልተገኙት አሉ። በዛው እያለው ህፃኖቹም አለ፣ ትላልቅ ሰዎቹም በእግሬ ማሄድ ማያጓዙት አለ። በቃ አሁንም እዛው ችግር አለ። አፍዴራና ስልሳ ላይ ክልል መንግስትና የተባበሩት መንግስት እርዳታ እያደረገ ነው። ግን እዛ ጋር ያለው ሰው ምግብበት ቦታ የለም። እንዳለ ጦርነት ለው የተያዘ ቦታ ነው። እዛ ጋር የገባ ሰው ይገደላል። ወደዚህ ለማውጣት ደግሞ አያወጡም። የት ነው የምትሄዱት ብሎ እየተገደለ ነው። ህወሓት በጣም ህዝብ ላይ ስቃይ እያደረሰ ነው። እኛ የምንፈልገው መንግስት ሀይልና መንግስት ነው የምንፈልገው። የት ነው ያለው ብሎ ህብረተሰብ እዛ ጋር ነው። እስካሁን የተያዙት አሉ። ደግሞ ይሄ መንገድ ላይ ሲቆረጥ እንወጣለን ብሎ መንገዱ ተቆርጦ መንገድ ላይ አስቆምጦ
ታሳዲቅ በበኩሉ ከ350 ሺህ በላይ ህዝብ መፈናቀሉን ጠቅሶ በተፈናቀው ብዛትና በተራድኦ መጠን አለመመጣጠን ሰዎች ለጉዳት መዳረጋቸውን አመልክቷል።
እርዳታ ወላሂ በጣም አነስተኛ ነው። የህዝቡ ብዛትና የተሰጠው ትኩረት አልተመጣጠነም። 150 ሺህ በኩሬ አካባቢ ነው ያለው። 200 ሺህ ተፈናቃይ አፍዴራ አካባቢ ነው ያለው እና ህዝቡ በጣም ቅሬታ አለው። ክልሉ አደጋ ማከላከል ከWFD ጋር እየሰራ ነው፣ ግን የሚገባው ልክ አይደለም።
የተባበሩት መንግስታት የስደተኞች ኮሚሽን ከአራት ቀናት በፊት ያወጣው መረጃ እንደሚያመለክተው በየቀኑ ቢያንስ 300 አዲስ ተፈናቃይ ሰዎች ወደ መጠለያ ጣቢያዎች ይመጣሉ። መረጃው አብላጫውን ቁጥር የሚይዙት ህጻናትና ሴቶች እንደሆኑ አስታውሶ የምግብ፣ የውሃ፣ የመጠለያና የጤና አገልግሎት አቅርቦት እጥረት እንዳለ ዘርዝሯል። እናም አፋጣኝ ድጋፍ ወሳኝ ነው ሲል አሳስባል። በአፋር የተለያዩ አካባቢዎች ተፈናቅለው በአስቸጋሪ ሁኔታ ውስጥ ለሚገኙት የህብረተሰብ ክፍሎች የምግብና የህክምና ድጋፍ በመስጠት ላይ የሚገኘው የአፋር አርብቶ አደሮች የልማት ማህበር አስተባባሪ ቫለሪን ብራውኒንግ የችግሩን መባባስ ጠቁመዋል።
እንዳለመታደል ሆኖ ግጭቱ ተባብሷል። በሳምንቱ መጨረሻ ቅዳሜ ህወሓት በረብቲ አዲስ ጥቃት ከፍቷል። በመጋሌም ጦርነቱ ቀጥሏል። የሚፈናቀሉ ሰዎች ቁጥር ጨምሯል። ተፈናቃዮቹ በጦርነቱ ህይወታቸውን የሚያጡትን ያህል በረሃብና በውሃ ጥም ለሞት እየተደረጉ ነው።
ድርጅታቸው በግመል ሸክምና በሌሎች አማራጮች ተንቀሳቃሽ የጤና ባለሙያዎች ቡድንን አሰማርቶ ተፈናቃዮቹን ለመድረስ ጥረት ቢያደርግም መድረስ የቻለው ጥቂቶቹ ጋር እንደሆነ ከዚህ በፊት ለአሜሪካ ድምጽ በሰጡት ቃለ ምልልስ ላይ አስታውቀው ነበር። አሁን ደግሞ ከመሻሻል ይልቅ ችግሩ ተባብሷል ነው ያሉት።
Well, I know of 3 in Magali, I know of 2 in Arifti.
አስፈላጊው የሰባዊ ድጋፍ በበቂ መጠን መቅረብና መድረስ ስላልተቻለ በመጋሌ 3 ኢረፕቲ 2 ሰዎች መሞታቸው አውቃለሁ። ቁጥራቸው ሊጨምር ይችላል። ለምንኖር አደጋች በሆነ ቦታና ያየር ንብረት ውስጥ የሚሰቃዩት ተፈናቃዮች የሚጠጡት ውሃ አያገኙም። አንድ እንኳን የጤና ተቋምና የጤና ባለሙያዎች የላቸው።
ህወሓት በወሰደው ወታደራዊ እርምጃ ደረሰ ስለተባለው ሰብአዊ ጉዳት እስካሁን በይፋ ያለው ነገር ባይኖርም የህልውና ስጋቱን ለመቀነስ በሚል ወታደራዊ እርምጃ በአፋር ክልል ውስጥ መውሰድ መጀመሩን ግን ማመኑ ይታወሳል። ወጣት ሳዲቅ ጦርነቱ ቁሳዊና ሰብአዊ ጉዳት ቢያስከትልም ተፈናቃዮች ለከፋ አካላዊ ጉዳት ቢዳረጉም የፌደራሉ መንግስት የሰጠው ትኩረት አናሳ ነው ሲል ይወቅሳል።
ከፌደራል መንግስት በኩል ደግሞ እስካሁን የታየ ምንም እንቅስቃሴ የለም። ይሄ ጦርነት የአፋርና ትግራይ ጦርነት አድርገው ዝም ነው ያሉት እንጂ እስካሁን ምንም የታየ እንቅስቃሴ የለም ከመከላከያ በኩል ማለት ነው። ስለዚህ አሁንም ጦርነቱ ተገፋ ማዕድን ማዕከል የሆነው አሁንም ከ200,000 በላይ ተፈናቃይ ያለበት አፍዴራ ወረዳ ስጋት ውስጥ ነው ማለት ነው። አሁንም ጉዳቱ እንዳይበዛ ተፈናቃዮቹ ደግሞ ለሁለተኛ እንግዲህ እንዳይዳረጉ የፌደራል መንግስት የራሱን ሚና መጫወት አለበት። የህዝቡ ጥያቄም እሱ ነው።
በሌላ በኩል ደግሞ የትግራይ ክልል የውጭ ጉዳዮች ቢሮ በጽሁፍ ባወጣው መግለጫ በተባበሩት መንግስታት ድርጅት የተላከው የሰብአዊ ረድኤት ወደ ትግራይ ክልል እንዳልደረሰና ለዚህም ተጠያቂው አፋር ክልልና ፌዴራል መንግስት መሆኑን በመግለጽ መግለጫ አውጥቷል። ከዓለም አቀፍ የምግብ ፕሮግራም መሰረታዊ የሰብአዊ ረድኤት የጫኑ 20 መኪኖች ከተገቢው ቦታቸው የተነሱ ቢሆንም እስካሁን ትግራይ አለመድረሳቸው በመግለጫው ላይ ተጠቅሷል። ለዚህ ደግሞ ዋነኛ ተጠያቂው የአፋር ክልልና መመሪያውን ሊተገብር ያልቻለው ፌዴራል መንግስት ነው ሲል የክልሉ የውጭ ግንኙነት ቢሮ በዚህ በመግለጫው ከሷል። ከጽፈት ቤቱ ከትላንት በስቲያ ባወጣው የጽሁፍ መግለጫ የጭነት መኪኖቹ ወደ ትግራይ ክልል ለመድረስ ፍቃድ ቢሰጣቸውም አፋር ክልል ውስጥ ተከልለው መቆማቸው አሳዛኝ ድርጊት መሆኑን በመጥቀስም ይህ የሞትና የረሃብ የሚያጋልጥ ውሳኔ መሆኑን በአጽንኦት ጠቅሶታል። የትግራይ ክልል ከሁሉም አጋሮቹ ጋር የሚተባበር መሆኑን የገለጸው የጽህፈት ቤቱ መግለጫ ዓለም አቀፉ ማህበረሰብ ፍቃድ የሚሰጥ መስሎ በተጠላለፈ ቢሮክራሲ እርዳታ ይዘገያልም ብሎታል። የኢትዮጵያ መንግስትንም እንዲያወግዝ ጥሪ አቅርቧል። አድማጮች፣ በዚህ ጉዳይ ላይ ከኢትዮጵያ ፌዴራል መንግስትም ሆነ ከአፋር ክልል ምላሽ ለማግኘት ሙከራ እያደረግን ነው። ለጊዜው አልተሳካም። ምላሻቸውን እንዳገኘን ይዘን የምንመለስ ይሆናል። ወደ ተከታዩ ዘገባችን እናልፋለን። 126ኛው የአድዋ ድል በዓል ዛሬ በአዲስ አበባ ከተማ በድምቀት ተከብሯል። በዓሉ በምኒልክ አደባባይ በርካታ የአዲስ አበባ ከተማ ነዋሪና የከተማው ነዋሪዎች በተገኙበት ተከብሯል። የመንግስት ባለስልጣናትና የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላትና ሌሎችም ጥሪ የተደረገላቸው አካላት በምኒልክ አደባባይ የአበባ ጉንጉን ካስቀመጡ በኋላ ወደ አድዋ ድልድይ በማቅናት ቀሪ የበዓሉ ስነ ስርዓት አከናውነዋል። በስፍራው ተገኝቶ የነበረው ዘጋቢያችን ኬኔዲ አባተ የተወሰኑ ነዋሪዎችን አነጋግሮ እንደሚከተለው አሰናድቶታል።
ስሜ ደቻ ሳንጌቻ እባላለሁ። በዓልን ማክበር የተሰራልን ነገር አንድ ለማመስገን ነው፣ ሁለት ደግሞ ለወደፊትም ኢትዮጵያ እንዲህ አይነት ነገር ቢገጥማት ከዚህኛው ካለፈው ትውልድ ተምሮ ምን አይነት መስዋዕትነት መክፈል እንዳለበት እንዲማር ነው። እነዚህ ሁለት አንድምታዎች ነው ያሉት። የውዝግቡ ደግሞ አንድ የሚያሳዝንም ነው። ማለት በጋራ የተሰራን ታሪክ በዚህ ልክ ሸንሽነ ነው ለፖለቲካ መጠቀሚያ አድርገ ነው እዚህ ነው የሚሆነው ተደርጎ የማይታወቅ መልኩ የሚደረጉ ሙከራዎች አሳዛኝ ናቸው፣ መደረግም የሌለባቸው ናቸው። አንድ ንጉሱን ከዚህ በዓል መነጠን አንችልም። አድዋን ከአድዋን መነጠን እንደማንችል ሁሉ ንጉሱን ከአድዋ መነጠል አንችልም። ስለዚህ ከዚህ እውነት ጋር ራስን ማስማማትና መታረቅ ነው መድኃኒቱ እንጂ ሸሽቶ አድዋን ማክበር አይቻልም የሚል ሀሳብ ነው ያለው። ዛሬ በጣም ጥሩ ነው ያለው። እንግዲህ እንደምናየው አምናም ለተከታታይ ዓመታት እናከብር ነበረ። በጣም ብዙ ሰው ነው ያለው።
ስሜ አቶ ደስታ እርብሎ አለ ይባላሉ። ኢትዮጵያ የጀግኖች ሀገር ናት። ዛሬ አድዋ በዓል የሚከበረው ትናንትና አባቶቻችን በአንድ ላይ ተስማምተው አንድ ላይ ዘምተው ሕይወታቸውን ሰጥተው አድዋን ያተረፉ ናቸው። አድዋን ያፈሩ ናቸው። ስለዚህ እኛ መጀመሪያ አንድ መሆን አለብን። በቋንቋ ምን መጣላት የለብንም። ቋንቋ መግባቢያ ነው። በሀገር መጣላት የለብንም። ሀገር ደግሞ ኢትዮጵያ እናት ሀገራችን እንኳን ለእኛ ለአፍሪካ በሙሉ ትበቃለች።
ብዙአየሁ አዱኛ እባላለሁ። አገር የምታድገው ኢትዮጵያ የምታድገው ነገሮችን በመቆስቆስ ብሔር ጎሳን በማጋጨት አይደለም አገር የምትለማው። እውነት እላቸዋለሁ። እኔ በጣም ነው ማዝነው። ትላንትና አባቶቻችን አያቶቻችን ብሔርና ጎሳን አለዩም ነበረ። አንድ ሆነው ነው የወጡት ሲወጡት ከቤታቸው እና እቺን ሀገር ያቆዩልንን በፍቅር በአንድነት ዛሬ ባረባ ነገር በጥቃቅን ነገሮች እየመነዘርን ሀገራችንን ባንበትና ጥሩ ነው። ለልጆቻችን ጥሩ ነገር እናስተምር።
አምሳ አለቃ ብርሃኑ ፈይሳ እባላለሁ። የካቲት 23 ቀን 1939 ዓ ም ነው የተወለድኩት። የዛሬ 75 ዓመት ምናል ነው የተወለድኩት። በዛሬ ዕለት ነው የተወለድኩት። እጅግ በጣም ደስ ነው የሚለኝ። ምክንያቱም በ1939 ዓ ም ስወለድ የአድዋ በዓል ሲከበር ወላጆች ያከብሩ ነበር። አባቶቻችን አያቶቻችን ከዚህ እስከ አድዋ ድረስ ማጨው ሁሉ ዘምተው በነፃነት ያቆዩን ነገር ይህ በመሆኑ ነው የህዳሴንም ግድብ አክብረን በእንደዚህ አይነት ያከበር ነው። ስለዚህ አይቻልም የሚባለውን ነገር ለአሁን ሀገራችን ነፃ ማድረግና ራሳችን መቻል ነው። በምግብ ራስ መቻልን ማድረግ ነው። ወጣቱ አሁን ያደርጋል፣ ይህንን ይፈጽማል ብዬ ነው የማምነው።
ጫኔ ወርቁ፣ አድዋ ምናልባት ሰዎች ጣሊያን ብቻ ይላሉ። ጣሊያን ብቻ አይደለም፣ ሀያላን ነን ያሉትን ያስጎነበሰ አድዋ ነው። ከዚህ በላይ ጸጋ የለም። ምናልባት ለወደፊት ትውልዳችን ጠንክሮ መስራት አለበት፣ አንድነትን መፍጠር አለበት። ብዙ ምሁራኖች፣ ሊቆች አሉን፣ ግን አንድነትን ሊያመጡ አልቻሉ። ሌላ መፈልሰፍ ሳይሆን እርስ በራሳችን እንኳን አላዋህዱን። እንዲያዋህደን ቀን መምጣት አለበት።
ስሜ ሰብለወንጌል በዛ እባላለሁ። የዛሬው በዓል በጣም ደስ ይላል። በጣም ለየት ያለ ነው። እንደምታየው ሰው ግጥም ብሎ ነው የመጣው። ወጣቱ ጋር የነበረውም ስሜት ምናምን ደስ ይላል በጣም አንድነቱ። እኔ ጠዋት ነው የመጣሁት 12 ሰዓት አካባቢ ምናምን እና በጣም ደስ ይላል። የተለየ ነው፣ የተለየ ስሜት አለው። አድዋ ብዙ ነገር ነው የሚያስተምረው። አድዋ የአንድ ብሔር የአንድ አካል ድል አይደለም እንደምናውቀው። እና አሁን ባለው ነገር አንተንትነህ ከምንባባል እንደ አባቶቻችን አንድ ኢትዮጵያን አስቀድመን ብንኖር፣ ይሄ ጎጠኝነቱ ትንሽ ቀዝቀዝ ቢል ቢቀር እንደ አባቶቻችን በደንብ ይሄ ልብን የሚያሞቅ ጀግንነት ቢኖረን።
ገዛኸኝ መርሻ እንኳን አዋርስንት ያው ኢትዮጵያዊነት መንፈስ የሚታይበት በዓል ምንድን ነው ብትይኝ አድዋ ነው። ሁሉም እየሮጠ የአድዋ በዓል እና ሚኒሊክን ማያስታውስ የለመችም እና የአፍሪካውያን ኩራት የሆነች በዓል በመሆኗ በሰላም ሲካሄድ እና እንደዚህ ሞቅ ደመቅ ብሎ ባንዲራውም ከፍ ብሎ ሲታይ ደስ ይላል። ይህንን በስራ በመቀየር በስራ ቀይረው አፍሪካ እንዳኮረናት ኢትዮጵያ በሌላም ኩራት ላይ እንገናኝ። መገነጣጠሩ መሰነጣጠቁ ይቅርብን።
አንድ መቶ 126ኛው የአድዋ ድል በዓል በዚህ በዳግማዊ ምኒልክ አደባባይ ዛሬ በድምቀት ተከብሯል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባት አርበኞች እና እናት አርበኞች እንዲሁም የተለያዩ የመንግስት ባለስልጣናት የአበባ ጉንጉን ካስቀመጡ በኋላ ለሌሎች ዝግጅቶች ወደ አድዋ ድልድይ ነው ያቀኑት። በምኒልክ አደባባይ እጅግ በርካታ ሰዎች በዓሉን ለማክበር በአደባባዩ የተገኙ ሲሆን ከወትሮው በተለየ መልኩ በዚህ በአደባባዩ ስፍራ ለረጅም ሰዓታት ቆይተው ተስተውለዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አሁን ደግሞ ወደ ናይጄሪያ ልንወስዳችሁ ነው። ናይጄሪያውያን ወደሚቀጥለው ዓመት ምርጫ ጣቢያዎች ለመሄድ እየተዘጋጁ ባሉበት በዚህ ወቅት የወጣት ቡድኖች ለአስርት ዓመታት ስልጣን ላይ ያሉ የቀድሞ ወይም የድሮ ትውልድ አባላትን ለማስወገድ ወጣቶች በእጩነት ቀርበው እንዲፎካከሩ ጥሪ እያቀረቡና እየገፋፉ ይገኛሉ። እንደ አውሮፓውያን የቀን አቆጣጠር በ2020 የፖሊሶችን ጭካኔና የመጥፎ መንግስታትን ለማስወገድ የነበረው የወጣቶች እንቅስቃሴም በአዲስ አስተሳሰብ እንደገና እያገረሸ ነው። ይሁን እንጂ የናይጄሪያ ወጣቶች ወደ ፖለቲካው ዓለም መግባት ብዙ ፈተና ያለበት መሆኑን እያስተዋሉ ነው ይለናል ቲሞቲ አቢዙ ከአቡጃ ባጠናቀረው ተከታዩ ዘገባ። ደረጀ ደስታ እንደሚከተለው ያቀርባል።
በወጣቶች የሚመሩት የሲቪል ማህበረሰብ ቡድን አባላት የናይጄሪያ ባለስልጣናት የቀረበውን የምርጫ ህግ ማሻሻያ ረቂቅ እንዲያጸድቁ ባሳዩት የህብረት ዝማሬ ግፊት አሳድረዋል። ከቀናት በኋላ ትልቅ ድል ሆነና የናይጄሪያ ፕሬዝዳንት ረቂቁን ህግ እንዲሆን በማጽደቅ አሳልፈዋል። የናይጄሪያው ፕሬዝዳንት ሙሐመድ ቡሃሪም እንዲህ አሉ።
The current bill comes
አሁን ያለው ረቂቅ ህግ የወጣው ቀደም ሲል እንደ አውሮፓውያን አቆጣጠር በ2021 ከነበረው የምርጫ ህግ በእጅጉ የተሻሻለ ሆኖ ነው።
ህጉ አስቀድሞ መታቀድ ስለሚገባቸው የምርጫ አቅዶች ስለ አካታችነትና ግልጽነት ይደነግጋል። ማህበራዊ አንቂዎች በሚቀጥለው ዓመት የካቲት ላይ ለሚደረገው ምርጫ ከወዲሁ ይህ መደረጉ እጅግ አስፈላጊ ነው ይላሉ። የምርጫ ማሻሻያዎች አክቲቪስት ሳምሶን ኢቶዶ እንዲህ ይላል።
The bill also allows, for electronic transmission of
ረቂቁ ህግ የምርጫ ውጤት በኤሌክትሮኒክ መንገድ እንዲተላለፍ ይፈቅዳል። ይህ በምርጫ ስርዓት ሂደታችን ውስጥ ትልቁና ዋነኛ ድክመት የሆነውን በማስወገድ የምርጫ ድምጽ ውጤት አሰባሰብን ያሰፋል።
ይሁን እንጂ ህጉ ወደ ግቡ የሚያደርስ መንገድ ነው። የናይጄሪያ ወጣቶች ስለሚቀጥለው ምርጫ ፍላጎት ያደረባቸውም በዚህ የተነሳ አይደለም። ከምርጫው ማሻሻያ ህግ እንዲጸድቅ ህዝባዊ ሰልፎችን ካስተባበሩት አክቲቪስቶች መካከል ጋድ ብሌስ ኦቱብሬ እንዲህ ይላል።
ኢንድሳርስ ወጣቶችን ለማንቃት የተቋቋመ ነው። ወጣቶች ተነሱ። እናንተ ከመወሰኛው ጠረጴዛ አይደላችሁም። ከጠረጴዛው ላይ የተቀመጡትን እንደናንተ የሚያስቡ የናንተ አስተሳሰብ ያላቸው አይደሉም።
እንደ አውሮፓ አቆጣጠር በጥቅምት 2020 ዓ.ም እያንዳንዱ የናይጄሪያ ከተማ ለሁለት ሳምንታት አስጨንቆ የቆየው የፖሊስ ጭካኔያዊ ድርጊትን የሚቃወም ህዝባዊ አመጽ ተካሂዷል። የናይጄሪያ ፖሊሶች ለረጅም ጊዜ ሰው ለማሰቃየትና ያለፍርድ እንዲገደሉ ተጠቅመውበታል የተባለውና በምህጻረ ቃሉ SARS እየተባለ የሚጠራው የጸረ ዝርፊያ ልዩ ኃይል ወይም ስኳድ እንዲበተን ወጣቶቹ አክቲቪስቶች ሲጠይቁ ኖረዋል። ይሁን እንጂ ወጣቶቹ ጥያቄያቸውን ያሰፉ በመምጣት የተሻለ መንግስትና ተጠያቂነት እንዲኖርም መጠየቅ ጀምረዋል። የተቃውሞ አመጹ በባለስልጣናት እንዲቆምና እንዲገታ ተደርጓል። ወጣቶቹ እንደሚሉት ግን ከዚያ በኋላ የመጣው ነገር በወጣቱ ትውልድ ዘንድ የፖለቲካ ንቃታቸው እንዲወለድ አድርጓል። የጋ አፍሪካ ከተባለ የወጣቶች ድርጅት ኢብራሂም ፋሩክ እንዲህ ይላል።
Young people are becoming more aware of the
ወጣቶች አሁን በፖለቲካ ስርዓታችን፣ በዲሞክራሲያችን፣ በአስተዳደራዊ ጉዳዮቻችን ውስጥ መጫወት የሚችሉት ሚናን እየተረዱት ነው። በዝናንሽ ጉዳዮች እንኳን ብዙ ወጣቶች ተነሳሽነታቸውን ሲያሳዩ እየተመለከትን ነው። ወጣቶች እኔ የክፍለ ግዛት ገዢ ወይንም የናይጄሪያ ፕሬዚደንት መሆን ፈልጋለሁ ሲሉም እያየን ነው።
ናይጄሪያ ለበርካታ አስርተ ዓመታት የፖለቲካው ኃይል በአብዛኛው በአሮጌው ትውልድ ተይዞ የቆየ ሲሆን ወጣቶች ግን ያ በቅርቡ ይለወጣል ይላሉ። ወጣቶቹ ከፖለቲካው መቀመጫ 50% የሚሆነውን ወንበር ለመያዝ አቅደዋል። ብዙዎቹ በሚቀጥለው ዓመት በምክር ቤቱና በየአካባቢው ባሉ ክፍለ ግዛቶች ያሉት ወንበሮች ናቸው። ስለሆነም ይህን ግብ ለማሳካት በሕጋዊ መንገድ የሚመዘገቡ በርካታ ወጣቶች መኖር አለባቸው። ጎድ ብሌስ አትብሬና ቡድኑ ለሳምንታት በኦቢያ ግዛትና ደቡብ ናይጄሪያ ውስጥ ላሉ የማህበረሰብ አባላት የምርጫና የድምጽ አስተጣጥ ትምህርት እየሰጡ ነው። ኦቱብሬ ወጣቶችን ማዕከል ያደረገውን መንግስታዊ ያልሆነ ድርጅት ይመራል። በአንድ ጊዜ አንድ ማህበረሰብ በሚለው መርሁ በሚቀጥለው ዓመት ምርጫውን መሳተፍ የሚፈልጉ ወጣት መራጮችን እንዲመዘገቡ አድርጓል። ጎድ ብሌስ አትብሬ እንዲህ ይላል።
The goal is to register as many people as possible.
ግቡ የመጀመሪያ ጊዜ ምራጮችን ጨምሮ በመላው ናይጄሪያ የተቻለውን ያክል ሰው ለመመዝገብ ነው። እንደ አውሮፓውያን አቆጣጠር በ2023 የሚመረጡ ምራጮችን ቁጥር እየጨመረ ነው።
ተነሳሽነቱ በሚቀጥሉት ወራት ወደ 11 የናይጄሪያ ክፍለ ግዛቶች የሚስፋፋ መሆኑ ተመልክቷል። ወጣቶቹን በፖለቲካው እንዲሳተፉ የሚገፋፋቸው ብቸኛው ምክንያት ግን አይደለም። በምህጻረ ቃሉ የጋ አፍሪካ የሚባለው የወጣቶቹ አነሳሽ ድርጅት መነቃቃት ያላቸውን አዳዲስ ወጣቶች በምርጫው እንዲወዳደሩ ያሰለጠነ የሚያስፈልጋቸውን የገንዘብ ድጋፍ ይሰጣቸዋል። በናይጄሪያ የምረጡኝ ዘመቻ ለማካሄድ እንደ ፖለቲካ ፓርቲውና እንደ ጩዎቹ በመቶ ሺዎች የሚቆጠር ገንዘብ ሊያስወጣ ይችላል። ከየጋ አፍሪካ ኢብራሂም ፋሩክ እንዲህ ይላል።
It is very important for young people who are running for office and we encourage
ለምርጫ ለሚወዳደሩ ጩዎች ገንዘብ በጣም አስፈላጊ ነገር ነው። ወጣቶች ለዚህ በጀት እንዲያወጡ ወይንም ከቤተሰቦቻቸው የሚሆን ከወዳጆቻቸው በድረገጽም ይሁን በሌላ እንዴት ገንዘብ ማሰባሰብ እንደሚችሉ እያሳየናቸው ነው። በተወሰነ ደረጃ እንዲህ ያለውን ጥረት የሚደግፉ ድርጅቶች መኖራቸውም በራሱ ደግሞ የሚያስመሰግን ነገር ነው።
በሚቀጥለው ዓመት በናይጄሪያ የሚደረገው ምርጫ በአገሪቱ የቅርብ ታሪክ ውስጥ ትልቅ ስፍራ ያለው እንደሚሆን ይጠበቃል። ባለሙያዎች ጊዜው እየተቃረበ ሲመጣ የፖሊስ ጭካኔያዊ እርምጃ ጉዳይ እንደገና ተነስቶ በመቶ ሺዎች ለሚቆጠሩ መራጮች ድምጽ ላይ ተጽዕኖ ሊያሳድር እንደሚችል ይገምታሉ። በሺዎች የሚቆጠሩ የሳርስ ተቃዋሚዎችን አደባባይ ያወጡት አክቲቪስት ወጣቶች ከፍላጎታቸው ተቃራኒ የሆነውን የፖለቲካ ስርዓት ለማስወገድ እንዲቆሙ ጥሪያቸውን አስተላልፈዋል።
የተከበራችሁ አድማጮች ሰዓታችን በዚሁ ተጠናቋል። በነገው ምሽት እንገናኛለን። ሰላም፣ በደህና ደሩ።